Bafurta merat, wita thag jimata tafan romoti ni sanida barsinu karda tanu merat fitan. Gam ke nan borola. The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ስለዚህ አንድ ዋናና ወሳኝ ፕሮግራም ነው እየታያለ የመረጥ የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝብ የወደደው የተቀበለው የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝብ ፍላጎት ሆነ አላሁን ብዬ ግን ከዛ በላይ አጠቃላይ ነጻነት እጦት ነው የህዝብ የገጠርም በከተማም ያለው የነጻነት እጦት ከፍተኛ ነው።
የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት ናቸው። ዝርዝሩ በእለቱ አብይ ርዕስ ይደመጣል።
ለ2007 ዓመተ ምህረት የምርጫ ዘመቻው ማካሄጃ የሚጠቀምበት ገንዘብ ህጋዊ ስለመሆኑ በአስቸኳይ ቢጣራ ደስተኛ እንደሚሆን የሰማያዊ ፓርቲ አስታወቀ። ዝርዝሩን በመጽሔቱ የትንታኔ ክፍለ ጊዜ ይዘን እንቀርባለን።
አሁን የዕለቱ አብይ ርዕስ የምሽቱን ዜና ይቀርታ እናሰማለን። አንድ የብሩንዲ ከፍተኛ ባለስልጣን በአንድ የከዱ ጀነራል የተካሄደ የተባለው መፈንቅለ መንግስት ሐሰት ነው ሲሉ አስተባብለዋል። የአገር ውስጥ ጀነራል የሆኑት ኤድዋርዶ እንዶሚማማ ናቸው ለቪኦኤ ማዕከላዊ አፍሪካ አገልግሎት ይህን ተናገሩት። በአሁን ወቅት አሉ እኒሁ ጀነራል ቤተ መንግስቱ፣ አውሮፕላን ማረፊያው፣ የራዲዮና የቴሌቪዥን ጣቢያዎቹ በሙሉ በፕሬዚዳንት ፒየር እንኩሩንዚዛ ታማኝ ወታደሮች ቁጥጥር ስር ነው። ቀደም ብሎ ግን አንድ የብሩንዲ ጀነራል ለምስራቅ አፍሪካ ማህበረሰብ ከሀገር ወጣ ያሉትን ፕሬዚዳንት ፒየር እንኩሩንዚዛን አባረው ስልጣን መያዛቸውን ይፋ አድርገው ነበር። ጀነራል ጎትፍሮይድ ኒዮምባሬ ዛሬ ረቡዕ ነበር በተለያዩ የግል ራዲዮ ጣቢያዎች ቀርበው የራሳቸውን መሪነት ያሳወቁት። ፕሬዚዳንቱ ከስልጣን ተባረዋል፣ ብሔራዊ ሰላምና አንድነት ለመመስረትም በቅርቡ አንድ ኮሚቴ አቋቁማለሁ ሲሉም ተደምጠዋል። ብሩንዲ ዋና ከተማ ቡጁምቡራ የሚገኘው የቪኦኤ ጀስሎ አያሌ ሺህ ህዝብ መንገድ ላይ ወጥቶ ደስታውን እየገለጸ ነበር ብሏል። አያይዞም በዛሬው ዕለት ከመፈንቅለ መንግስቱ አስቀድሞ ፖሊስና ተቃዋሚዎች ግጭት መፍጠራቸውንም አመልክቷል። የአመፁና የተቃውሞ ዋነኛ ሰበብ የእንኩሩንዚዙ ለሶስተኛ ጊዜ እመረጣለሁ ማለት ሲሆን ተቺዎች ለሶስተኛ ጊዜ መመረጥን ህገ መንግስቱ አይፈቅድም ሲሉ፣ የእንኩሩንዚዛ ደጋፊዎች ግን እንደ አውሮፓ አቆጣጠር በ2005 ለመጀመሪያው 5 ዓመት የተመረጡት በምክር ቤት እንጂ በጠቅላላ ምርጫ ስላልሆነ አሁን ለሶስተኛ ጊዜ መወዳደራቸው ህጋዊ ነው ይላሉ። እናም የቡሩንዲ ህገ መንግስታዊ ፍርድ ቤት ያኔ ፈርዶላቸው ነበር።
የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት የነበሩት አቶ ማሙሸት አማረ ዛሬ ጠዋት በደህንነት ኃይሎች ተይዘው መታሰራቸውን የቀድሞ የፓርቲው አመራሮች ለአሜሪካ ድምጽ ገለጡ። የፓርቲው የቀድሞ ዋና ጸሐፊ እና ምክትል ፕሬዝዳንት አቶ ተስፋዬ መላኩ እንደገለጡት የአቶ ማሙሸት መኖሪያ ቤት በፍርድ ቤት ትእዛዝ ነው የተፈተሸው። በአሁኑ ሰዓት በቦሌ ክፍለ ከተማ ፖሊስ ጣቢያ ይገኛሉ። አቶ ማሙሸት በምን ምክንያት እንደታሰሩ እስካሁን ባለው ጊዜ ከመንግስትም ሆነ ከፖሊሶች የተሰጠ ይፋ መግለጫ የለም። የአቶ ማሙሸት አማረን መታሰር አስመልክቶ እስክንድር ፍሬው የቀድሞ የመኢአድ ጸሐፊና ዋና ጸሐፊና ምክትል ፕሬዚዳንት አቶ ተስፋዬ መላኩን አነጋግሮ ዝርዝሩን ይዟል። ቀጥሎ ይቀርባል።
በጣም አመሰግናለሁ ስለ ጊዜዎት አቶ ተስፋዬ መላኩ። እንግዲህ እስከ ቅርብ ጊዜ ድረስ የመላው ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ የነበሩ፣ ቀደም ሲል በምክትል ፕሬዚዳንትነትም አገልግለዋል። እንግዲህ የፓርቲያችሁ ፕሬዚዳንት የነበሩት በቅርቡ ምርጫ ቦርድ ውሳኔ እስከሰጠበት ጊዜ ድረስ መያድን በፕሬዝዳንትነት ያገለገሉት አቶ ማሙሸት አማረ ዛሬ በቁጥጥር ስር ውለዋል የሚል መረጃ ነው ያደረሱን። ቀደም ሲል ምንድን ነው የሆነው ነገር ያስረዱኝ።
እንግዲህ ውሉ ባልታወቀ ምክንያት ከቤታቸው ወደ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ የማታ ትምህርት እየተከታተሉ ነው ያሉት እና ዛሬ ፈተና ስላለ አንዳንድ ጥናቶችን ለማካሄድ ከቤታቸው ከጠዋት 2 ሰዓት እንደወጡ ከ10 በላይ የሚሆኑ ደህንነቶች አስገድደዋቸው ወደ መኪና አስገቧቸው። የአካባቢ ሰዎች ለእኛ መረጃውን ሰጡን። እኛም ከ4:20 አካባቢ ቦሌ ክፍለ ከተማ ፖሊስ መምሪያ እዛ መሆናቸውን አገኘን። በአካልም ገብተን ማየን ምክንያቱም እንድን ያሉ ስንላቸው በቃ ምንም ምክንያት የለም እንፈልጋለን እናነጋግራለን አሉኝ። ከዛ በኋላ ቀጥታ ወደ እናንተ የምትፈልጉበት ቦታ ሳይሆን ወደ ጣቢያ ወሰዱኝ አልኳቸው። ጣቢያ እዛ አካባቢ በሚገኘው ጣቢያ ሄዱ። ከዛ ከጣቢያ መልስ እዚህ ወደ ቦሌ ክፍለ ከተማ መጥቷቸው እስከ 6 ሰዓት ተኩል ድረስ እዛው ነበሩ። ልክ 7 ተኩል አካባቢ ሲሆን ለካሴና እጃቸውን አስረው ወደ ላፍቶ ክፍለ ከተማ ፍርድ ቤት ወሰዷቸው። እዛም ተከታትለን ሄደን አገኘን። እዛም ቁጭ አሉ። ከዛ ላይ ፍርድ ቤት ማዘዣ አውጥተው ይዘዋቸው ወጡ።
እንግዲህ አቶ ተስፋዬ መላኩ የቀድሞው የመኢአድ ዋና ጸሐፊ፣ በጣም አመሰግናለሁ ስለ ጊዜዎት። ፖሊስና ከሌሎችም ከሚመለከታቸው አካላት የሚገኝ መረጃ ካለ ይዘን ለማቅረብ እንሞክራለን። በጣም አመሰግናለሁ አቶ ተስፋዬ ስለ ጊዜዎት።
የዩናይትድ ስቴትስ የፌዴራል መርማሪዎች ትናንት ማታ አንድ የመንገደኞች ባቡር የተገለበጠበት አካባቢ ደርሰው የአደጋውን ሁኔታ በማጣራት ላይ መሆናቸው ተገለጠ። ከዋሽንግተን ዲሲ ወደ ኒውዮርክ ያመራ የነበረው የመንገደኞች ባቡር የተገለበጠው ፊላደልፊያ ውስጥ ሲሆን እስካሁን በተረጋገጠ መረጃ መሰረት 6 ሰዎች ሞተዋል፣ ሌሎች ከ140 በላይ ቆስለዋል። 243 መንገደኞችን ያሳፈረውና በወቅቱ በሰዓት 100 ኪሎ ሜትር ይበር የነበረው ይህ ባቡር ሲገለበጥ ሞተሩ ያለበትና ሌሎች 6 ፉርጎዎች በተለያዩ አቅጣጫዎች ተበታትነው ሲሰባበሩ ውስጡ የነበረው የመንገደኛ ሻንጣና ልዩ ልዩ ቃም በአየር ሲንሳፈፍ ታይቷል። በእድሜ ያላየሁት እጅግ ከባድና አሰቃቂ አደጋ ሲሉ የፊላደልፊያው ከንቲባ ማይክል ኑተር ሁኔታውን ገልጠውታል። ባለስልጣናት በሰጡት መግለጫ እስካሁን ከ140 በላይ ቁስለኞች ለሕክምና ወደ የአካባቢው ሆስፒታሎች መወሰዳቸውን አመልክተው 6ቱ በጽኑ የቆሰሉ ናቸው ብለዋል። ይህ የትናንት ማታው አደጋ የደረሰበት አካባቢ እንደ አውሮፓ አቆጣጠር በ1943 ለ79 ሰዎች ሞት ምክንያት የነበረው የባቡር አደጋ ከደረሰበት ብዙም ርቀት እንደሌለው፣ ባቡሩም እንዲሁ እንደ ትናንቱ ከዋሽንግተን ወደ ኒውዮርክ የሚጓዝ እንደነበር ተገልጧል።
በየመኑ ውዝግብ ምክንያት የረድኤት አቅርቦት የተጓጎለበት የአገሪቱ ሕዝብ እርዳታ ይደርስለት ዘንድ ተፋላሚዎቹ ወገኖች የተኩስ አቁም ውል በማድረጋቸው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔያቸውን አወደሰ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ለየመኑ ውዝግብ ፖለቲካዊ መፍትሄ የሚሻ ውይይት እንዲያዘጋጁ ምክር ቤቱ ባወጣው መግለጫ አሳስቧል። ተፋላሚ ወገኖች ትናንት ማክሰኞ ማምሻው ላይ ነው ለአምስት ቀናት የተኩስ አቁም ውል ያደረጉት። የመን ውስጥ ላለፉት 6 ሳምንታት የአየር ጥቃት ሲካሄድ የቆየው የሳውዲ አረቢያ መራሹ ጣምራ ቡድን የሁቲ ሽምቅ ተዋጊዎችና የመንግስቱ ወታደሮች ናቸው በአንድነት የተኩስ አቁም የተስማሙት። ከተኩስ አቁሙ ስምምነት የመጨረሻ ሰዓት አስቀድሞ የተባበሩት መንግስታት ድርጅት የሰብአዊ አገልግሎት ዋና ኃላፊ ቫለሪ አሞስ ተፋላሚዎቹ በሙሉ ቃላቸውን እንዲያከብሩና በምግብ እጦት እየተሰቃዩ ያለው ወገኖችንም እንዲያስቡ መማጸናቸው ይታወሳል። ተጨባጭ እየታየ ያለውን የየመን አስከፊ የሰብአዊ ቀውስ ችግር ግምት ሲቪሎች፣ የረድኤት ሰራተኞች ምግብ፣ መድኃኒትና ንጹህ ውሃ እንዲያቀርቡ፣ ሰዎችም ህይወታቸውን ለማዳን ወደሚችሉባቸው አካባቢዎች እንዲሄዱ መተላለፊያ ኮሪደሮች እንዲያገኙ ያስፈልጋል ብለዋል። የመን ውስጥ በሚካሄደው ጦርነት እስካሁን ከ1500 ሰዎች በላይ ሞተዋል ሲል የተባበሩት መንግስታት ድርጅት አስታውቋል።
አድማጮች፣ ከቪኦኤ የአማርኛው አገልግሎት የሚተላለፈውን ዜና ነው የምታደምጡት። ምስራቅ ዩክራይን ውስጥ ያለውን ቀውስ ለማቆም ሩሲያና አፍቃሪ ሩሲያ ተገንጣዮች የሰላም ስምምነት ለማድረግ ወቅቱ አሁን ወሳኝ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ይህን አስተያየት የሰጡት ዛሬ ረቡዕ አንታሊያ ቱርክ ውስጥ ከኔቶ ውጭ ጉዳይ ሚኒስትሮች ጋር በተገናኙበት ጊዜ ነው። ውጭ ጉዳይ ሚኒስትር ኬሪ ከሩሲያዋ ፕሬዚዳንት ቭላዲሚር ፑቲንና ከሩሲያ አቻቸው ሰርጌ ላቭሮቭ ጋር በሩሲያዋ የመዝናኛ ከተማ ሶቺ ትናንት መገናኘታቸውን ተከትሎ መሆኑ ነው ይህ አስተያየታቸው ይፋ የሆነው። ዩናይትድ ስቴትስና ሩሲያ በዩክራይንና በየመን ምክንያት ግንኙነታቸው ከሻከረ ወዲህ ውጭ ጉዳይ ሚኒስትር ኬሪ ሩሲያን ሲጎበኙ የአሁኑ የመጀመሪያ ጊዜያቸው ነው ተብሏል። በተጨማሪም ትናንት ደቡባዊ ምስራቅ ዩክራይን ውስጥ በተካሄደው ውጊያ ቢያንስ 220 ሩሲያውያን ወታደሮች መሞታቸውን ያጋለጠና በተገደሉት የሩሲያ ተቃዋሚ መሪ ቦሪስ ኔምሴቭ የተዘጋጀ ባለ 64 ገጽ ሪፖርት ይፋ መሆኑ አይዘነጋም። ሞስኮ ግን በዩክራይኑ ግጭት በምንም አይነት እጄን አልከተትኩም ብላ ስታስተባብል መቆየቱ አይዘነጋም። የዩክራይን ቀውስ ባለፈው 2014 ከተጀመረ አንስቶ ከ6100 በላይ ሰዎች እንደሞቱ ተዘግቧል።
ትናንት በርዕደ ምድር በተመታችው ኔፓል ዛሬ የረድኤት አቅርቦት እንደቀጠለ ተገለጠ። ይሁንና ዛሬ በደረሰው ድህረ ነውጥ ክፉኛ መልሳ የተናጠች መሆኗ ታውቋል። ከሶስት ሳምንታት በፊት ከደረሰባት ነውጥ ያላገገመችው ኔፓል እንደገና ትናንት በሌላ ርዕደ ምድር ስትመታ ከዚህ ቀደም ከ8000 ሰዎች በላይ ሲሞቱ ከ2000 በላይ መቁሰላቸው አይዘነጋም። በዩናይት ስቴትስ የከርሰ ምድር ጥናት አዋቂዎች መግለጫ መሰረት ከዋና ከተማዋ ካትማንዱ በስተ ምስራቅ የደረሰው የትናንቱ ነውጥ በሬክታር መለኪያ 7.3 አስመዝግቧል። የኤቨረስት ተራራን ሳይቀር ክፉኛ ያንቀጠቀጠውና ባለፈው ሚያዝያ 16 የደረሰው የበፊቱ ነውጥ ከ8000 ሰዎች በላይ መግደሉና በብዙ ሺህ ሰዎች የሚቆጠሩትን ቤት አልባ ማድረጉም አይዘነጋም። በሌላ በኩል ትናንት እዚያው ኔፓል ውስጥ በርዕደ ምድር ለደረሰ አደጋ በረድኤት አቅርቦት ላይ የተሰማራውና የጠፋውን የዩናይት ስቴትስ ሄሊኮፕተር ፍለጋ እንደቀጠለ መሆኑ ተገለጠ። አንድ የዩናይት ስቴትስ የፓሲፊክ አዛዥ እንደገለጡት ሄሊኮፕተሩ ትናንት ማታ ነው ከቺሮክት በተሰኘችውና በርዕደ ምድሩ ክፉኛ በተመታችው መንደር የጠፋው።
ቻይና ውስጥ እንደ አውሮፓ አቆጣጠር ከ2009 ጀምሮ የተሻሻለ ሕግ የወጣ ቢሆንም የፖሊስ ወከባና ያለ አግባብ የማሰር እርምጃ ግን እየተባባሰ መሄዱ ተገልጧል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ረቡዕ ይፋ ባደረገው መግለጫ ፖሊሶች ለፍርድ ቤት የሚያቀርቡት መረጃ ሁሉ በታሳሪዎች ላይ ድብደባ፣ ሰቆቃ እየፈጸሙ የሚያገኙትን ያለ ታሳሪዎቹም ፈቃድ ወይም ውዴታ የተሰጠ ቃልን ነው ብሏል። በመጨረሻም
ሰሜን ኮሪያው መሪ ኪም ጆንግ ኡን በአንድ ወታደራዊ ትርኢት ላይ አንቀላፍቷል ያሏቸውን የመከላከያ ሚኒስትራቸውን በሞት እንደቀጡ የደቡብ ኮሪያ ብሔራዊ የስለላ አገልግሎት አስታወቀ። አንድ የስለላው አገልግሎት ከፍተኛ ባለስልጣን እንደገለጡት የህዝባዊ ጦር ኃይል አዛዥ የሚል ማዕረግ የነበራቸው ጀኔራል ሃዮን ያንግ ቾይ በጸረ አውሮፕላን ጠመንጃ ነው የተረሸኑት። ጀኔራል ሆዮን ባለፈው ሚያዝያ 22 ቀን ሲረሸኑ በብዙ መቶዎች የሚቆጠሩ ጀኔራሎች ቆሞ ሲያስተውሉ እንደነበር የደቡብ ኮሪያዊ ስለላ አገልግሎት ኃላፊ ሃንኪ ቦየም ዛሬ ረቡዕ ሶል ውስጥ ለተሰበሰበው ምክር ቤት አስታውቀዋል። ጀኔራሉ የተገደሉበት ሚያዝያ 22 ቀን በተለይ እንደ ሰሜን ኮሪያ ለመሰሉ አገሮች የሜዴ ማለትም የዓለም ወታደሮች ቀን ዋዜማ ስለነበር ለበዓሉ በተዘጋጀው ወታደራዊ ትርኢት ላይ እንቅልፍ ይዟቸው ወይም ሲያንቀላፉ አይተዋቸው ይሆናል። አምባገነኑ መሪ የረሸኗቸው አዲሱ ግራ የሚያጋባ ጭምር ነው።
እንደዚህ አይነቱ አገር እንደ ሰሜን ኮሪያ በመሰለ አገር የወታደራዊ ትርኢት ሲታይ የሚያንቀላፋ ወታደር
ከባድ ያደርገዋል።
ኢትዮጵያ ይሄ ነበረ በደርግ ጊዜ ታውቃለህ። ርሸናም ባይኖር በሰልፉ ጊዜ ማንቀላፋትና መቀለድ አይቻልም።
ብቻ ያስደምማል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። መልካም ምሽት።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና
አሉላ ከበደንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ ይዘናል። ከሁሉ በፊት ግን አሁን ሁልጊዜ እንደምናደርገው ቆየት ብሎ በሁለተኛው አጋማሽ ከሚሰሙት ቅንብሮች አንዱን ለቅምሻ
የመጀመሪያው ምርጫ ከኢትዮጵያውያን ኮምፕሊትሊ ውጭ የሆነ ሶስተኛ አካል ወይ አገር ወይ ሶስተኛ አገር ውስጥ ያለ ፍጹም ኢንዲፔንደንት የሆነ ኢንስቲትዩሽን ያካሄድ።
የአርበኞች ግንባር ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ባሳለፍነው ቅዳሜና እሁድ የኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ኢሳት ባዘጋጀው ጉባኤ ላይ ምርጫን አስመልክቶ ካቀረቡት ሀሳብ የተቀነጨበ ነው። ሙሉ ዝግጅቱ በ ለዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የምርጫ መስኮት።
ከሁለት ሳምንታት ባነሰ ጊዜ ውስጥ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ዜጎች በነጻነት እንዲመርጡ የሚጠይቁት የተቃዋሚ ፓርቲዎች ከገጠሟቸው ወይም እየገጠሟቸው አሉ ከሚሏቸው ፈተናዎች ባሻገር ለውድድሩ ወይም ለፉክክሩ እያደረጉ ስላሉት እንቅስቃሴ ይናገራሉ። ለዛሬው የምርጫ መስኮት እስክንድር ፍሬው ከአዲስ አበባ ከመድረክ የስራ አስፈጻሚ ኮሚቴ አባላት አንዱን አነጋግሮ ተከታዩን አጠናቅሯል። እነሆ
።
በጣም አመሰግናለሁ ስለ ጊዜዎት። አቶ ገብሩ አስራት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የስራ አስፈጻሚ ኮሚቴ አባል፣ ፓርቲያችሁ እንግዲህ የምርጫው ቀን እየተቃረበ ባለበት በዚህ ሰዓት ቅስቀሳውን አጠናክሮ መቀጠሉ እየታየ ነው። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ በደቡብ፣ ምክትል ሊቀመንበሩ ዶክተር መረራ በኦሮሚያ፣ እርስዎ ደግሞ በትግራይ እየቀሰቀሱ ነው። እስቲ ባጭሩ የቅስቀሳውን ሂደት ይግለጹልኝ። መጀመሪያ አቶ ገብሩ።
እኛ ቅስቀሳ ያጀመርነው ቀደም ብሎ ነው። በራሪ ጽሁፎች እናሰራጫለን፣ ስብሰባዎችም ለማካሄድ እንሞክራለን። አሁን ደግሞ የመኪና ቅስቀሳና ተጨማሪ ስብሰባዎችን ለማድረግ ዝግጅት አድርገን እየተንቀሳቀስ ነው ያለ ነው።
እርስዎ እንግዲህ በመቀሌ ከተማ ለሕዝብ ተወካዮች ምክር ቤት መድረክን ወክለው እንደሚወዳደሩ አውቃለሁ። ለምሳሌ በአጠቃላይ የመድረክ እጩዎች እንዲያሸንፉ የሚያደርጉት እንቅስቀሳና በግለዎት በመቀሌ ከተማ ለማሸነፍ የሚያደርጉት እንቅስቀሳ እንዴት ነው አጣጥመው የሚሄዱት?
እንግዲህ ቀደም ሲል መድረክ አጠቃላይ አሸናፊ ሆኖ እንዲወጣ የራሱን ስልት ቀይሷል። በቀየሰው ስልትና እቅድ መሰረትም የስራ ክፍፍልም አድርጓል። እቅዶችንም በዝርዝር ነድፎ ተፈጻሚነት እንዲያገኙ ጥረት ያደረገ ነው። ስለዚህ አስቀድመን ከመሰማራታችን በፊት በእቅዱ ዙሪያ ተወያይተን ይህን እቅድ እያስፈጸም ነው ያለ ነው በአሁኑ ጊዜ በየአካባቢያችን እና በአጠቃላይ በተለይ በአራት አካባቢዎች እንቀሳቀሳለን። በደቡብ፣ በኦሮሚያ፣ በአዲስ አበባ እና በትግራይ ጠንከር ያለ እንቅስቃሴ ለማድረግ እቅድ ነድፈን እየተንቀሳቀስ ነው ያለ ነው።
እስቲ የቅስቀሳውን ይዘት ይንገሩኝ አቶ ገብሩ። መራጩ ህዝብ ለምን መድረክን ይመርጣል በእናንተ እምነት?
አሁን እንግዲህ መራጩ ህዝብ እኔ በብዙ አካባቢዎች ዞሬያለሁ፣ ከመቀሌ ውጭም ብዙ የገጠር አካባቢዎችን ተዛውሬ ተመልክቻለሁ። በአሁኑ ጊዜ ከከተማው ህዝብ ይልቅ በገጠሩ አካባቢ ያለው መነሳሳት ይበልጣል። ምክንያቱም እዛ ያለው የገዢው ፓርቲ ተጽዕኖ፣ ግፉ፣ በደሉ፣ ጭቆናው የበዛበትና የተማረረ ህዝብ እንዳለ ነው ያስተዋልኩት እና ይሄ የሚደርስበት ችግርም እኛ በፕሮግራማችን ለመመለስ ሞክረናል። አንዱ ህዝቡን እያማረረ ያለው ይሄ የመሬት ባለቤትነት ጉዳይ ነው። ብዙ ገበሬዎች በመሬታቸው ላይ ዋስትና የላቸውም። በአሁኑ ጊዜ ካድሬው እንደፈለገው ላያነሳቸው፣ በተለይ እኛን የመረጡ እንደሆነ ከእኛ ጋር ቅርብ ያላቸውን ገበሬዎች መሬታቸው ሊነጥቃቸው ይችላል። ዋስትና አጥተዋል። በከተማም በዚህ በሊዙ ምክንያት ዋስትና አጥተዋል። ስለዚህ አንዱ ዋናና ወሳኙ ፕሮግራም ሆኖ እየታየ ያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝቡ የወደደው የተቀበለው። የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝቡ ፍላጎት ሆኗል። አሁን ጊዜ ግን ከዛ በላይ አጠቃላይ ነጻነት እጦት ነው። የህዝቡ የገጠርም በከተማም ያለው የነጻነት እጦት ከፍተኛ ነው። ገበሬው አሁን በነጻነት ማዳበሪያ መግዛት አይችልም። እየተገደደ ነው ያለ፣ በአስገዳጅ ነው ማዳበሪያ እንዲገዛ፣ መጥዘር እንዲገዛ እየተደረገ ያለው። ይሄ ሁሉም በገጠር ያለው ገበሬ በጣም እያማረረበት ያለ ጉዳይ ነው። ይሄም እንዲፈታ ይፈልጋል። በሌላም ጉዳይ ይሄ አንድ ለአምስት ያለው የሚባለው አደረጃጀትም የገበሬውን ፍጹም ነጻነት ያሳጣ ጉዳይ ነው። ስለዚህ ይሄ ነገርም እንዲቀር እና በነጻነት ገበሬው በነጻነት እንዲንቀሳቀስ፣ የከተማውም እንዲሁ በነጻነት እንዲንቀሳቀስ ትልቅ ፍላጎት እያሳየ ነውና ይሄ በመሬት ዙሪያ፣ በነጻነት ዙሪያ፣ በዜጎች ነጻነት ዙሪያ የምናደርገው ቅስቀሳ እንዲያውም ህዝቡ ቀድሞን የሄደና በዚህ ጉዳይ እናንተ እኛን መናገር የለባችሁም ይላል። ሌላው ደግሞ ይሄ ብልሹ አስተዳደርና ሙስናም ከፍተኛ ህዝቡን እያማረረ ያለው ጉዳይ ስለሆነ ይሄም አትንገሩን፣ እኛ ሀይን እናውቀዋለን። አሁን አስተዳደሩ፣ ገዢው ፓርቲ በዚህ ጉዳይ ለመናገርም ሞራል የለውም፣ እናውቀዋለን። ስለዚህ እናንተ ማድረግ ያለባችሁ ሁለት ጥያቄዎች ያነሳሉ። ጠንካራ ጥያቄ፣ ኮሮጆን መጠበቅ ትችላላችሁ ወይ? ከምርጫ በኋላ ለሚደርስብን ጫናስ እንዴት መቋቋም እንችላለን? በዚህ ረገድ እንታደርጉ ትችሉት ነገር አለው የሚሉ ካልሆነ በስተቀር የህዝቡ ሁኔታ በጣም የተማረረና ባለው የእኛን ፖሊሲም በከፍተኛ ደረጃ የሚደግፍበት ሁኔታ ነው ያለው።
እዚህ ለአቶ ገብሩ እርግጥ ነካክተውታል ቀደም ባለው ማብራሪያዎት። ይህንን ምርጫ የሚያሸንፈው በእርስዎ እምነት ወይም በፓርቲዎ እምነት የተሻለ የኢኮኖሚ አማራጭ ነው? የዲሞክራሲና ሰብአዊ መብቶችን የተመለከተ ፕሮግራም ነው? የውጭ ጉዳይ ፖሊሲ ነው? ምንድን ነው ቁልፉ ነገር ይህን ምርጫ እናሸንፈው ወይም እናሸንፍበታለን ብላችሁ የምትገምቱት?
እኔ ሁለት ነገሮች ናቸው ትኩረት እያገኙ ያሉ በህዝቡ ዘንድ። አንዱ የማህበራዊ ኢኮኖሚያዊ ጉዳይ ነው። ይኸውም የመሬት ባለቤትነት ጉዳይ፣ የስራ አጥነት መቀረፍ ጉዳይ፣ ስራ የማጣት የኑሮ የድህነቱ ጥልቀት የመፈታት ጉዳይ፣ ይሄ ከፍተኛ ቦታ እየያዘ ነው። ሌላው ግን ከዚህ የማይተናነሰው ጉዳይ ዜጎች ነጻ ሆነው እንደ ልብ እንዲንቀሳቀሱ፣ እንዲሰሩ፣ እንዲወስኑ እንጂ በዚህ በገዢው ፓርቲ በሚፈጥረው ጥርናፈ አንድ ለአምስት ይሉት የኔትወርክ ምናምን የሚሏቸው በእነዚህ ነጻነት ያጣ ዜጋ ነው ያለው። በእነዚህ ሁለቱ ፖለቲካ ነው እንግዲህ የፖለቲካው ጉዳይና የፖለቲካና የማህበረ ኢኮኖሚ ጉዳዮች ነው በጣም ትኩረት ያገኛሉ። በአሁን ጊዜ
እንግዲህ 262 እጩዎችን ነው ለበተሬ ለፓርላማ ያቀረባችሁትን ነው የገለጽኩ ያለሁት። ያቀረባችሁት የምርጫ ቦርድ መረጃ እንደሚያሳየው ኢትዮጵያ ውስጥ ምርጫ አሸንፎ መንግስት ለመመስረት 50 ሲደመር 1 ወይም 274 ወንበር ማሸነፍ ይጠይቃል። ምንድነው ከዚህ አንጻር የመድረክ ፍቅር?
ይሄ ችግር አይሆንም እንግዲህ መድረክ በፕሮግራሙም እንዳስቀመጠው መንግስት ሲመሰርት ብቻውንም አይመሰርትም ከሌሎች ፓርቲዎችም ጋር በጋራ መሰርታለሁ ብሏል። ስለዚህ እኛ ያቀረብነው አጠቃላይም ያናቸነፍ ሲንል የኛ ብቻ ማቸነፍ በቂ ላይሆን ይችላል ማለት ሌሎችም ያቸንፋሉ ማለት ነው። እንደዚህ ያለው ሁኔታ በተለይ ገዢ ፓርቲ የማይፈቅደው አሁን ያለ ያለው ገዢ ፓርቲ እንኳን አንድ ወንበርና አንድ ድምጽም እንዳያገኙ የሚል ነው መመሪያ ላይ ካድሮች ተሰጠውና በእጃችን ያለው ሰነድ። ስለዚህ በዚህ ሁኔታ ይሄ ህዝቡ ተደራጅቶ ነቅቶ ኮረጃውን ጠብቆ መመረጥ ከቻለ ሌሎችም ይመረጣሉ ማለት ነው። ከነዚህ ጋር አብረን መንግስት እንመሰርታለን እኮ ካሁን በፊትም በፕሮግራማችን ያስቀመጥነው ለብቻችን አይደለም መንግስት የምንመሰርተው አንድ የጋራ ሆነ ከሌሎችም ጋር ሆነን መንግስት መመስረት እንችላለን።
አቶ ገብሩ አስራት የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል ስለጊዜው ታመሰግናለሁ። እንግዲህ ሰሞኑን ደግሞ የገዢው ፓርቲ እጩዎችና ኃላፊዎች በተመሳሳይ ርዕስ ላይ የሚሉትን ለማሰማት እንሞክራለን። በጣም አመሰግናለሁ አቶ ገብሩ ስለጊዜው።
እኔም አመሰግናለሁ።
መጽሔት ይቀጥላል። አሁንም ለ2007 የምርጫ ዘመቻው ማካሄጃ የሚጠቀምበት ገንዘብ ህጋዊ ስለመሆኑ በአስቸኳይ ቢጣራ ደስተኛ መሆናቸውን የሰማያዊ ፓርቲ ምክትል ሊቀመንበሩ ይፋ አድርገዋል። ፓርቲው ለምርጫ ዘመቻው የሚያውለውን ገንዘብ ያገኘው ከህጋዊ ምንጮች መሆኑን አረጋግጧል። ዘጋቢያችን መለስካቸው አማሃ አቶ ስለሽ ፈይሳን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
የሰማያዊ ፓርቲ ምክትል ሊቀመንበርና የፓርቲው የምርጫ ዘመቻ አስተባባሪ አቶ ስለሺ ፈይሳ ሰሞኑን ተላላቅ የመንግስት ባለስልጣናትና የምርጫ ቦርድን ጨምሮ በሰማያዊ ፓርቲ የገንዘብ ምንጭ ላይ ያሰሙትን ጥርጣሬ በተመለከተ በተለይ ለቪኦኤ ሐሳባቸውን ገልጸዋል። አቶ ስለሺ የተለያዩ የሀገሪቱን ህጎች መሰረት በማድረግ ማንኛውም በኢትዮጵያ በህግ የተመዘገበ የፖለቲካ ድርጅት ገንዘብ ሊያገኝ የሚችልባቸውን መንገዶች ዘርዝረዋል። ስለሆነም ሰማያዊ ፓርቲ በእነዚህ በህግ ከታወቁትና ከተፈቀዱት የገንዘብ ምንጮች ውጪ ለምርጫ ዘመቻው የሚጠቀምበትን ገንዘብ አላገኘም፣ ሊያገኝም አይችልም፣ ፍላጎቱም የለውም ሲሉ ያስረዳሉ። መለያችን ህግን ማክበር ነው ያሉት አቶ ስለሺ በወሬ ሳይሆን የተባለ ጉዳይ ቶሎ ቢጠራ ደስታቸው እንደሆነ ይናገራሉ።
ይሄ እየተባለ ያለውን ነገር በተመለከተ የተለየ የገንዘብ ምንጭ አላችሁ የሚባለው ወሬ ሊኖር ይችላል። እኛ ምንም ማንም ምንም ሊያወራ ይችላል፣ መብቱ ነው። ግን እውነተኛው ነገር ምንድን ነው የሚለውን እናጣራለን ብሏል የሚባል ብሔራዊ ምርጫ ቦርድ እኔም ሰምቻለሁ። የማጣራትም ስራ የመስራት መብት አለው በህግ። ስለዚህ ቢያጣራ ለእኛም ደስ ይለናል። አቅማችንን በትክክል ምን እንደሆነ እንዲያውቅና እንደውም ከተቻላቸው ካላቸው እንደውም እንዲደግፉን እንዳበረታቱንም አቅማችን ሪል እንዲያውቁልን ስለምንፈልግ ማጣራቱ ቢቀጥል ጥሩ ነው። ግን እስካሁን ድረስ ከወሬ በተረፈ እኛ ጋር መጥተው ምንድን ነው ምናምን የሚል ተግባራዊ የሆነ ነገር ጥያቄ የቀረበ ነገር የለም።
አቶ ስለሺ ይህን ውንጀላ ከታላላቅ የመንግስት አካላት አንደበት መስማቱ እንዳሳዘናቸው ግን አልሸሸጉም። ለማንኛውም ብዙውን ህዝብ ግራ ያጋባው ፓርቲው ለምርጫ ዘመቻው በበጀት ደረጃ ይዞታል የተባለው 92 ሚሊዮን ብር እንደሆነ እንደሚረዱት ይናገራሉ። ይሄ ግን የታቀደ በጀት መሆኑን ያስገነዘቡና በጣም የተለጠጠ እቅድ መሆኑ አይካድም ብለዋል። በማንኛውም መለኪያ ግን ትልቅ ግብን ኢላማ ያደረገ እቅድ ማቀድና ለዚያ የሚሆን በጀት መያዝ ኃጢአት ሆኖ ሊቆጠር እንደማይችል ይተነትናሉ። ገንዘቡ አሁንም እየተሰበሰበ ለመሆኑም ይጠቁማሉ።
ይሄ ገንዘብ በተሟላ መልኩ ሁሉም እጃችን ላይ ያለው የሚለው አንደኛው እቅድ ከመንግስት ይገኛል ያለው የተወሰነ ገንዘብ በብሔራዊ ምርጫ ቦርድ እኛ አሁን ወደ 800 ምናምን ሺህ ብር ነው። ብሔራዊ ምርጫ ቦርድ እንግዲህ ይሄ በተለያየ ቀመር ምክንያት ቀመር ነው የሚሰጠው እና በዚህ ደረጃ ከመንግስት ያገኘነው ገንዘብ አለ። ከዛ ውጪ ሌሎች ከአባሎቻችን የሰበሰብነው ገንዘብ ያሰብነውን ያህል ባይሆንም አሁን በትክክል መናገር በሚችል በደረጃ ባልሆንም ግን ብዙ አባላቶች እየመጡ ነው፣ ብዙ ገንዘብ እየተዋጣ ነው። ከዛም ውጪ ከውጭ ሀገር ያሉ ሰፖርት ግሩፖቻችን የተወሰነ የገንዘብ ማሰባሰቢያ ያሰራ ይታወቃል። የአሜሪካን ውስጥ በእንግሊዝም በሌሎችም ቦታዎች እነዚህ የተወሰነ ገንዘብ ማሰባሰብ ይችላል። ይሄ 92 ሚሊዮን ደርሷል አልደረሰም? እንግዲህ ምርጫ ቦርድ ሲያጣራው አብረን እንሰዋለን።
ከ2007 የኢትዮጵያ ሀገር አቀፍ ምርጫ አኳያ ፓርቲያቸው በማድረግ ላይ የሚገኘውን እንቅስቃሴ በተመለከተ ከምክትል ሊቀመንበሩ ከአቶ ስለሺ ፈይሳ ጋር ቪኦኤ ያደረገውን ቃለ ምልልስ ተጨማሪ ዘገባ በነገ ዕለትም ይዞ ይቀርባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ የመጽሔቱ ትንታኔ ርዕስ ይቀጥላል። ዓለም የተባበሩት መንግስታት ድርጅት የምዕተ ዓመቱን የልማት እቅድ ካስተዋወቀበትና ትልሞቹንም እውን ለማድረግ ስራዎቹን ከጀመረበት ከዛሬ 15 ዓመት በፊት ከነበረችበት የድህነት ይዞታ የተሻለችና አጠቃላይ የነዋሪዎቿ የጤና አያያዝም መሻሻል የሚታይበት ነው ሲል የዓለሙ ጤና ድርጅት ደብሊዎቹ አስታወቀ። ሊሳ ሽላይን የዓለሙ ጤና ድርጅት የያዝነውን ዓመት የዓለም ጤና አያያዝ የሚያመላክት አሃዛዊ መረጃ በዛሬው ዕለት ይፋ ካደረገባት ጄኔቫ ያጠናቀረችውን ዘገባ ቆንጅታ ይዛ ቀርባለች።
እንደ አውሮፓውያኑ የዘመን አቆጣጠር በዘንድሮ 2015 ዓመተ ምህረት ድህነትን በግማሽ ለመቀነስ የወጣው የሚሌኒየሙ የልማት ግብ ከአምስት ዓመታት በፊት ነው የተሳካው። በዓለም ዙሪያ በ2010 በከፋ ድህነት ውስጥ የነበሩት ሰዎች ቁጥር በ1990 ከነበረው በ700 ሚሊዮን ያንሳል ይላል ሪፖርቱ። በዘንድሮ 194 ሀገሮች በተገመገሙበት የዓለም የጤና ድርጅት የጤና ስታቲስቲክስ ግምገማ ግን ሌሎቹ የሚሌኒየሙ ግቦችን እርምጃ አስመልክቶ የሚታየው ድብልቅ ስዕል ነው። ባለፉት 25 ዓመታት የህፃናትን የተመጣጠነ ምግብ እጦት መጠን የእናቶችና የህፃናትን ሞት በመቀነስም ረገድ ትልቅ እርምጃ መመዝገቡን የዓለም የጤና ድርጅት ባለስልጣናት ይናገራሉ። ይሁን እንጂ በሚሌኒየሙ የልማት ግቦች የተያዘላቸው ኢላማዎች ጋር ለመድረስ ገና ናቸው ብለው ነው የሚያምኑት። የWHO የጤና ስታቲስቲክስና የኢንፎርሜሽን ሲስተምስ የመረጃ ስርዓቶች ስራ አስኪያጅ ቲስ ቦርማ ንጹህ የመጠጥ ውሃ ለማዳረስና የኤችአይቪ የወባና የቲቪ ወረርሽኞችን ስርጭት ለመቆጣጠር የተያዙት ግቦች ግን በአመቱ መጨረሻ ይሳካሉ ብለው ይጠብቃሉ።
It didn't meet its target of 2/3 reduction by 2015. But it was a half reduction since 1990. So that's
በ2015 ዓመተ ምህረት በሁለት ሶስተኛ ለመቀነስ የተያዘው ግብ አልተሳካም። ያም ቢሆን በ1990 የነበረውን አሃዝ በግማሽ ቀንሶታል። ስለዚህ ይህ ራሱ ድንቅ እርምጃ ነው። የእናቶች ሞት ደግሞ ብዙ እርምጃ አልተመዘገበም ብለን በተደጋጋሚ አጉልተን የምንናገርበት ነው። እውነት ነው። ግን ደግሞ የእናቶች ሞት እንደ አውሮፓውያን የዘመን አቆጣጠር ከ1990 ወዲህ በእኛ ግምት በግማሽ ቀንሷል። የተያዘለት ግብ በ3/4 እንዲቀንስ ስለሆነ እዚያ ለመድረስ ብዙ ይቀረናል።
የዓለም የጤና ድርጅት ባወጣው ሪፖርት እንዳመለከተው በ1990 ዓመተ ምህረት በህይወት ከሚወለዱ 1000 ህጻናት 90 ይሞቱ የነበረ ሲሆን በ2013 ቀንሶ ከ1000 ህጻናት ውስጥ 46 ናቸው የሚሞቱት ይላል። ይህን የሚሌኒየም ግብ በዚህ አመት በሚያሳካ መልኩ እየተራመዱ ያሉት ከጠቅላላው ሀገሮች 1/3 ብቻ እንደሆኑም ተመልክቷል። የእናቶችን ሞት በተመለከተ አሁንም ብዛት ያላቸው ሴቶች ከእርግዝናና ከወሊድ ጋር በተያያዙ የጤና እክሎች ምክንያት ህይወታቸውን እንደሚያጡ የዓለም የጤና ድርጅት ሪፖርት ያስገነዝባል። አፍሪካ ውስጥ እርግዝናን ለመከላከል ወይም ደግሞ ቆየት ብዬ ልውለድ ብለው ከሚመርጡ 4 ሴቶች አንዷ የእርግዝና መከላከያ ማግኘት አትችልም። በሰለጠነ አዋላጅ እርዳታ ልጅን ለመገላገል የሚችሉትም 2 ሴቶች አንዷ ብቻ እንደሆነች ነው ሪፖርቱ የሚያመለክተው። በዚህ ረገድ ዘገምተኛ እርምጃ ያደረጉት የደቡብ ምስራቅ እስያ፣ የምስራቃዊ ሜዲተራኒያን አካባቢና የአፍሪካ ሀገሮች መሆናቸውም ተመልክቷል። የዓለም የጤና ድርጅት የሞትና የበሽታዎች ሸክም ክፍል አስተባባሪ ኮሊን ማደርስ በዓለም አቀፍ ደረጃ በሰዎች በህይወት የመቆየት መጠን ድንቅ እርምጃ ተመዝግቧል ይላሉ።
We're estimating that over the 25 years of the Millennium Development Goal period, there's been a 6-year increase in life expectancy. And that translates to 2.5 years, a decade. And that's quite astonishing for the whole world.
ለሚሊኒየሙ የልማት ግብ ተያዘው በ25 አመት ውስጥ የሰዎች ህይወት የመቆየት መጠን ወይም ጊዜ በ6 አመት ከፍ ብሏል። ይህን ስንተረጉሞ ታዲያ በ10 አመት 2 አመት ተኩል ጨምሯል ማለት ነው። ይሄ ደግሞ ለመላው ዓለም ድንቅ ስኬት ነው። በከፊልም የህፃናት ሞት መቀነሱን ያንጸባርቃል። የኤችአይቪ ወረርሽኝና ሌሎችም የሞት ምክንያቶች ስርጭት አካሄድ እየተቀየረ መምጣቱን እንዲሁ ያሳያል። ይበልጡን ደህየት ባሉ አገሮች የሰዎች ህይወት መቆየት ደረጃ ሲባል ይህ ሁሉ ነው የሚንጸባረቀው።
ኤችአይቪ አፍሪካ ውስጥ በከፍተኛ ሁኔታ ተንሰራፍቶ በነበረበት ጊዜ በተጠቁት ሀገሮች አማካዩ በህይወት መቆያ እድሜ ከ10 እስከ 15 ዓመት የቀነሰበት ሁኔታ ነበር ያሉት ዶክተር ማደርስ፣ በአሁኑ ጊዜ በዓለም አቀፍ ደረጃ ሰዎች በአማካዩ እስከ 70 ዓመት ድረስ የመኖር እድል እንዳላቸው አውስተዋል።
አልማጮች ቀጥሎ የእናንተ አስተያየት ነው የሚቀርበው። የተጻፈውን ቀይር ነው የሚለኝ ንጉሱ። እሺ።
አድማጮች የእናንተን አስተያየቶች እናስተናግድበት መስኮት አልተዘለለም፣ ቆየት ብሎ ይቀርባል። ታዲያ ከጀመርነው ዜማ ጋር ጥቂትን ቆይና የሚቀጥሉ በርከት ያሉ ቅንብሮችና ዘገባዎችም አሉን፣ ወደዚያ እንመለሳለን። አሁን ግን ኤፍሬም ይቀጥላል። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን ይቀጥላል። አሁን በስቱዲዮ ሰዓት ከምሽቱ 3 ሰዓት ከ33 መሆኑን ያመለክታል። ወደ ቀዳሚው ርዕስ ነው የምናልፈው። ኢትዮጵያውያን በአሜሪካ ባለቤት ሲያዝ እንደሚባለው ነው አዲሱ። አጠገቤ ያለን ላስተዋውቅ አልችልም። ዛሬ ጅከምን
ዛሬ አንድ እንግዲህ ኢትዮጵያን በአሜሪካ አሜሪካ የሚኖሩ ኢትዮጵያውያን የኑሮ ሁኔታ ስኬታቸውን በተለይ የምናቀርብበት ነው። በዚህ ረገድ በዛሬው ፕሮግራም አንድ ስኬት ያሳዩ ኢትዮጵያዊ አስተዋውቃለሁ። ኒውዮርክ ኮሎምቢያ ዩኒቨርሲቲ መምህር ናቸው። ከአዲስ አበባ ጀምሮ በትምህርት ቤት ጀምሮ እዚህ ሀገር ሲያስተምሩ ሲሰሩ በከፍተኛ ውጤት የተመሰገኑ ናቸው። እኒህን ሰው ዛሬው አጭር ፕሮግራም ትውልዳቸውን እዚህ ሀገር እስከመጡበት አስተዋውቄ በሚከተለው ደግሞ እጅግ ስኬት ያስመዘግቡባቸውን ስራዎች አስተዋውቃለሁ።
እዚህ ሀገር ህይወታቸው በሁለተኛው ፕሮግራም ነው የሚገለጠው። ግን ወደ እሳቸው ሳትሄድ እንግዳችንን ላቋርጥ ነው አዲሱ፣ ይቅርታ። ስኬት ያመጡ ወይም ያስመዘገቡ ሰዎች ብለዋል። ኢትዮጵያውያን በአሜሪካ ላይ ስኬት ባይኖር ይቀርብ ይኖር ይሆን?
ይቀርባሉ። ለምሳሌ ከዚህ ቀደም አሁን የታመሙ የኑሮ ሁኔታ የተበላሸባቸው ቤተልሽ ነው ሆምለስ የሚባሉ ኢትዮጵያውያን አቅሬ ያቀርብኩባቸው ፕሮግራሞች
አሉ። የሚችል ህይወት ከሆነ ድረስ ለአድማጮች ኢትዮጵያውያን በአሜሪካ
ያሉ ኢትዮጵያውያን እንዴት ነው የሚኖሩት ነው ነገሩ። የዛሬ እንግዳዬ ፕሮፌሰር ወይም ዶክተር ደምሴ አለማየሁ ይባላሉ። ራሳቸውን በማስተዋወቅ ይጀምሩ እንግዲህ።
መልካም።
የተወለድኩት በደብረ ብርሃን ከተማ አካባቢ ነው። ከዛ አንደኛ ደረጃ ትምህርቴን እንደጨረስኩ ያን ጊዜ ጀነራል ወንጌት ከየትምህርት ቤቶቹ ይወስዱ ነበር እና ለሁለተኛ ደረጃ ጀነራል ወንጌት ትምህርት ቤት ሄድኩ።
ጀነራል ወንጌትን እጅግ ከፍተኛ ማዕረግ አግኝተው እንደተመረቁ እዚህ ላይ ያነበብኩ ነው አሁን።
አዎ፣ ያን ጊዜ ኤፍኤልሲ ይባል ነበር።
የሁለተኛ ደረጃ መልቀቂያው ማትሪክ ይባላል ብዙ ጊዜ
ማትሪክ።
ስንት ኤዎች ነበሩ?
እንግዲህ አንድ 10 ትምህርት ወስጄ 9 ኤ ነበረኝ። አንዱ እንኳን ቀላል በተባለው ትምህርት ነው ብያመጣው ፈረንሳይኛ ነበር።
ፈረንሳይኛ ቀላል አይሆንም ያው ለኢትዮጵያዊ ተማሪ። ግን
ለኛ ጥሩ አስተማሪ ነበረን።
ከዛ የቀዳማዊ ኃይለ ሥላሴ ሽልማት ድርጅትም እንደሸለመውት አነባለሁ እዚህ ላይ በ73 እንደ አውሮፓ አቆጣጠር። ምን በምን ምክንያት ተሸለሙት?
ያን ጊዜ ቀዳማዊ ኃይለ ሥላሴ ድርጅት ለ10 ሰው ተማሪዎች በየአመቱ ከፍተኛ ውጤት ላመጡ ሽልማት ይሰጥ ነበር እና የ100 ብር የኪስ ገንዘብ በወር ይሰጥ ነበር። አዲስ አበባ ዩኒቨርሲቲ እየተማሩ ከአስሮቹ አንዱ ነው የነበርኩ። ከዛ አዲስ አበባ ዩኒቨርሲቲ እንደገባን ያው አብዮቱ መጣ። በዛን ጊዜ የሁለተኛ አመት ተማሪ ነበርኩኝ ወደ ሜዲካል ስኩል። አብዮቱ እንደመጣ ያው የህዝብ እድገት በህብረት ዘመቻ መጣና በዛ ተበታተንን። ዘመቻውን ብዙዎቻችን ትተን ከወጣን በኋላ ያልነበረው ድል ወይንም ውጭ መውጣት ወይንም አንዳንድ ስራ እየፈለጉ በስራ ላይ ጊዜ ማሳለፍ ነበር። በዛው ውጭ ሆነን ስራ እየሰራን አንዳንዶቻችን ትምህርት ሆነ ፓርት ታይም ቤዝስ ቀጠልና ከሜዲካል ስኩል እኔ ዝም ብሎ ስታሲክስ አንድ ኢንተርናሽናል ድርጅት ሰራ ስለነበር ከዚያው ጋር የሚመሳሰል ስታሲክስ አጠናሁና እንደጨረሱ ከዚያ ወደዚሁ መጣ።
ከሳይንስ ፋክልቲ ማለት ነው። እንደ ውንጌቱ ጥሩ እድል ነበረ እንደ ሽልማት ወይ ማዕረግ?
ያው ያን ጊዜ እንዴ ከፍተኛ ውጤት በየፋክልቱ ላመጣው የጎልድ ሜዳል ይሰጥ ነበር።
የወርቅ ሜዳሊያ
እሱን የዚያን አመት ከሳይንስ ፋክልቲ ያገኘው። ከአመት በኋላ ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌ መጣ።
ኢትዮጵያ ሳይሰሩ ነው ወደ አሜሪካ የመጡት? በነገራችን ላይ
ኢትዮጵያ ያው እንደጨረስኩ አዲስ አበባ ዩኒቨርሲቲ መቅረት ወይንም ደግሞ እዛው ኢንተርናሽናል ድርጅት መስራት ነበር። ኢንተርናሽናል ድርጅቱ እየሰራሁ ቀጠልኩና ለአንድ አመት ያህል ወደዚህ በዛው መጣሁ።
ምን ሰሩ ወይም ምን ተማሩ? የመጀመሪያ ነገር መቼም መስራት ነው ነው ያን ጊዜ ቀጥታ ትምህርት ቤት ነው
እዚህ እንደመጣሁ ለትምህርት ነው የመጣሁ ቀጥታ። እና ዩኒቨርሲቲ ኦፍ ካሊፎርኒያ በርክሊ በዚያን ጊዜ በእኔ ሙያ የታወቀ ነበረ ዲፓርትመንቱ
በስታቲስቲክስ
ው እና ብዙውን በዚያ ኤሪያ የነበረውን ሀሳብ ያመነጩ ሰዎች የሚገኙበት ስለነበር ከእነሱ ጋር ለመማር መጣሁኝ። ያው እዛው ጨረሱ የፖስት ግራጁዌት ትምህርት ፒኤችዲ
ሆነ እዛው በርክሊ።
ከጨረስን በኋላ የስራ ፍለጋ ነው ወይ ማስተማር ወይ ሌላ ስራ መፈለግ ነበር እና መጀመሪያ አስተማርኩኝ ዌስተርን ሚሽጋን ዩኒቨርሲቲ ለአንድ አመት ተኩል ያህል። እዛ ወደ ኒውዮርክ መጣሁና ሁለቱንም ማስተማርም እንደዚሁም ደግሞ አፕላይድ የሆነ ስራም ለመስራት እድል ያገኘሁበት ሁኔታ ስለተፈጠረ ወደ ኒውዮርክ ሙቭ አደረገው። ከዛን ጊዜ ጀምሮ እዚህ ነው ያለው።
ከሚችጋን ወደ ኒውዮርክ። እስካሁን ኒውዮርክ ነዎት? የመጀመሪያ ስራው እንዴት ነበረ? እንደው ምን ልምድ ያካፍላሉ አድማጮቻችን? እዚህ ሀገር መጥቶ የመጀመሪያ ስራ መስራት ቀላል አይደለም እና ማስተማርም ይሁን ሌላ የቢሮ ስራ ልምዱ እንዴት ነበር? ምን ገጠመኝ ነበረውት? በእንግሊዝኛው ኤክስፒሪየንስ የሚባለው እንደውም ያካፍሉን።
እኛ ፊልድ ያው ዩኒቨርሲቲ ውስጥ ሆኖ ማስተማርም አለ እና እዛው ዩኒቨርሲቲ ሆኜ ማስተምር ስለነበር እንደ ጨረስኩ ወደ ማስተማሩ ስሸጋገር ያ የነበረኝ ልምድ ጠቅሞኛል። አዲስ አበባ ዩኒቨርሲቲም እንደዚሁ ማስተምር የነበረ በፓርት ታይም ከዛ ኢንተርናሽናል ድርጅት እየሰራሁ። ሌላው ግን በሜዲካል ሪሰርች ስራ እዚህ ፋይዘር የሚባለው ድርጅት ስሰራ ያ ለየት ያለ ነው። እንግዲህ እዛ ውስጥ ካልቸሩም የተለየ ነው፣
ባህሉም አዎ ልዩ ነው።
ባህሉ የተለየ ነው፣ የሚጠበቀውም የተለየ ነው። ውጤት ማሳየትም አስፈላጊ ነው በአጭር ጊዜ ውስጥ እና የዛኛው መተላለፍ ትንሽ ከበድ ያለ ነበር።
እንግዲህ በዚህ ፕሮግራም እርስዎን ያቀረብኩት ምክንያት ብዙ የስራ ልምድና በተለይ የተለያየ ወረቀት በማቅረብ በስነ ጽሁፍ ብዙ ለህትመት የበቁ ስራዎች እንዳለሁትና በሙያ በኩል ደግሞ ብዙ ከሰውም የሰማሁት እኔ የሚያነበብኩት ነገር አለ። በዛ ላይ ሰፋ ያለ ነገር እንዋያለን። ለአሁኑ ለመንደርደሪያ ከአድማጭ ጋር ለመተዋወቅ ያህል ግን እዚህ ላይ አቁመን ሁለተኛውን ክፍል ውይይታችንን በስፋት እንዋያለን። ዶክተር ደምስ ይፈቅዳሉ?
እሺ፣ እግዜር ይስጥልኝ ድሉን ስለሰጠ።
ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት እናሰራጫለን ወይም ስርጭታችን ይቀጥላል። አሁን ወደ ተከታዩ ቅንብር ነው የምናልፈው። አዲሱ አበበ
ዲሞክራሲ
በተግባር የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባዘጋጀውና ባለፈው ቅዳሜና እሁድ በተካሄደው የሁለት ቀናት ጉባኤ ላይ በርካታ ምሁራን ተሳትፈዋል። በተለያዩ ኢትዮጵያ ነክ ርዕሶች ላይ ጥናታዊ ጽሑፎችም ቀርበዋል፣ አስተያየቶችም ተደምጠዋል። የወቅቱ የኢትዮጵያ ዋና መነጋገሪያ ከአስር ቀናት በኋላ የሚካሄደው ምርጫ በመሆኑ በዚህ ርዕሰ ጉዳይ ላይ የጉባኤው ተሳታፊዎች እዚህም እዚያም ያነሷቸውን ሀሳቦችና የተሰጡ አስተያየቶችን ቀነጫጭበን ለማቅረብ እንሞክራለን ይላል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። እነሆ
በሁለት ፈረቃ በተካሄደው በእሁዱ መርሃ ግብር ዶክተር አክሎግ ቢራራ የኢህአዴግ እንቆቅልሹ የምጣኔ ሀብት እድገት በሚል ርዕስ የሰጡት ገለጻ የመጀመሪያው ነበር። ዶክተር አክሎግ የኢትዮጵያ ሕዝብ ሀብት በከፍተኛ መንገድ በባለሥልጣናቱ እየተዘረፈ ወደ ውጭ ሀገር ባንኮች አካውንት እየገባ ነው ብለዋል። የሀገሪቱ ኢኮኖሚ በ10ና 11 በመቶ እድገት አለው የሚባለውም ቅጥፈት ነው። ብዙዎች እየተራቡና ጎዳና ላይ እያደሩ ባለበት ሀገር እድገት አለ ለማለት አይቻልም ሲሉም በዓለም ባንክ በተለያዩ የኃላፊነት ቦታ የሰሩት የኢኮኖሚ ባለሙያ ዶክተር አክሎግ ቢራራ አስረድተዋል። አቶ ፍቃደ ሸዋቅና ስለ እርቀ ሰላም አስፈላጊነት ዶክተር ፍጹም አቻምየለ በኢትዮጵያ ሕገ መንግሥትና በፌዴራሊዝም በሕግና ሥርዓት በንብረት ባለቤትነት መብት እንዲሁም የሀገሪቱን የፍትሕ አሰራር በመከለስ አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተዋል። ከኮኔክቲከት ዩኒቨርሲቲ ዶክተር ሰማሄን ጋሹ አበበ ስለ ኢትዮጵያ ፌዴራላዊ አወቃቀርና አለው ስላሉት ችግር፣ አቶ ኃይሌ ጋኖሮ ቀልቢሶ ለክላሽንኮቭ ወይም ለጠመንጃ ባህል አማራጭ ያሉትን አቅርበዋል። ውይይቱ የተመራው በኢሳት ማኔጂንግ ኤዲተር ሲሳይ አጌና ነበር። በሁለተኛውና በአቶ ነአምን ዘለቀ በተመራው የውይይት ክፍለ ጊዜ ደግሞ አቶ ኤርሚያስ ለገሰ የኢህአዴግ ያለፉት ሦስት ምርጫዎች ሬኮርድ በሚል ርዕስ ያቀረቡት ጥናት ቀዳሚ ነበር። ዶክተር ጌታቸው በጋሻው ምርጫና ዲሞክራሲ በዘረኛ መንግሥት ስር በሚል ርዕስ በሰጡት ገለጻ ሊወሰዱ ይገባቸዋል ያሏቸውን ጥንቃቄዎች ዘርዝረዋል። ዶክተር መሳይ ከበደ በሰላማዊና የትጥቅ ትግል አካሄዶች ዙሪያ ትንታኔ ሰጥተዋል። በመግቢያዬ ላይ እንዳልኩት ግን በዚህ ፕሮግራም ላይ ስለ ምርጫ በተሰጡ አስተያየቶች ላይ ብቻ አተኩራለሁ። ማን ያርዳ የቀበረ ማን ይናገር የነበረ ይሏልና እስከ ቅርብ ጊዜ ድረስ በኢትዮጵያ መንግሥት ውስጥ በከፍተኛ የኃላፊነት ሥራ ተመድበው ሲሰሩ ከቆዩ በኋላ በውጭ ሀገር የቀሩትን የቀድሞውን በማስታወቂያ ሚኒስቴር ሚኒስትር ዴኤታ አቶ ኤርሚያስ ለገሰን ላስቀድም። እርሳቸው ሕዝባዊ ወያነ ሓርነት ትግራይን ወይም ህወሓትን ከትግራይ የፈለቀ ገዥ መደብ ሲሉ ነው የሚገልጹት። ያ መደብ ስለ ምርጫው ያለው አስተሳሰብ ምንድን ነው? ይህ ገዢ መደብ በሀገሪቱ ሕዝብ ላይ የጫናቸው ሕጎች ለዲሞክራሲያዊ ምርጫ በር ይከፍታሉ ወይ? ካለፉት ሦስት ምርጫዎችስ ምን እንማራለን ሲሉ ይጠይቃሉ። በእጄ ይገኛሉ ያሏቸውን ሰነዶችም እየጠቃቀሱ እንዲህ ብለዋል።
አንደኛው ሰነድ በ1994 በኢትዮጵያ አቆጣጠር የተጻፈ ሰነድ ነው። የዴሞክራሲ ስርዓት ግንባታ በኢትዮጵያ ይላል ሰነዱ። ስራቱ ስለ ምርጫ ሲያስብ ምንድን ነው የሚያስበው የሚለውን መጽሐፉ ላይ ማለት ነው። አንደኛው እና የመጀመሪያው ነጥብ ኢሃድክ ከሌለ የኢትዮጵያ እጣፋንታ መበታተን ነው የሚለው። ከሌለን ኢትዮጵያ የለችም። ይሄን የሚያስብ እንዲህ አይነት አስተሳሰብ ያለው ሰው ወደ ምርጫ ሲገባ ምንድን ነው የሚሆነው ነው። ሁለተኛው አስተሳሰብ እዚህ ላይ መጽሐፍ ላይ ያለው ምንድን ነው የሚለው? የጥገኛ ዝቅጠት ብሎ የሚለው አለ፣ ወይም በቅንፍ ውስጥ ኪራይ ሰብሳቢ። መንገድ ከተከተለ ኢህአዴግን የሚተካ ሌላ ፓርቲ ስለሌለ አገሪቱ የመበታተን አደጋ ያጋጥማታል ይላል። ይሄም ሌላ ታይትል ነው። ሶስተኛው እዚሁ ሰነድ ላይ ተቃዋሚዎች ለዴሞክራሲ ስርዓት ግንባታ አስተዋጽኦ የላቸውም ነው። ይሄንን ሴንቲሜንት ይዞ ነው ወደ ምርጫ እየተገባለው።
አቶ ኤርሚያስ ለገሰ ሲያጠቃልሉም በዘንድሮ ምርጫ አሸንፈዋል ተብለው ከፍተኛ ኃላፊነት ቦታ ላይ የሚመደቡት ሰዎች እንደ ቀድሞ ሁሉ የጡት አባት ያሏቸው ሰዎች ይመደቡላቸዋል ብለዋል። ወደ ቀጣዩ ገለጻ ሰጪ ልለፍ። ዶክተር ጌታቸው በጋሻው ይሆናሉ። አመራሩን የያዘው ኢህአዴግ ነው ይባል እንጂ እኔ እስከሚገባኝ ያለው አንድ ኃይል ህዝባዊ ወያነ ሓርነት ትግራይ፣ እርሱም ቲፒኤልኤፍ ነው ሲሉ የተናገሩት ዶክተር ጌታቸው ግንባር ውስጥ ያሉት ሌሎቹ ሦስቱ ድርጅቶች የሥራ አስፈጻሚዎች እንጂ እኩል ሥልጣን እንደሚጋሩ አድርጌ አላያቸውም ሲሉ አስረድተዋል። በማከልም
እኛ ለዚህች አገር አስፈላጊ ነን ይሉናል፣ እኛ ከሌለን ደግሞ በቃ ትበተናላችሁ ብሎ ያስፈራሩናል። እና በእንደዚህ አይነት መንገድ ለመቀጠል ይሞክራሉ። ዴሞክራቲክ ሊሆኑ አይችሉም። እና ስለዚህ እኔ በእነሱ ላይ ቅያሜ የለኝም። ህግ ነው የዚህ የታሪክ ህግ ወይም ደግሞ የፖለቲካ አካሄድ ህግ ነው። መቆየት ስላለባቸው ሁሉንም ነገር መጠቀም አለባቸው። ዴሞክራሲ ቢሰጡ ወያኔ ዛሬ እንኳን ሳይሰጡ እንግዲህ ዶክተር ብርሃኑ ይመስክርልን የተሳተፈበት ምርጫ በአንዴ ነው የወደቁት። በመጀመሪያ ደረጃ በኢትዮጵያ ውስጥ ያለው የመንግስት ስርዓት የዘረኛ አገዛዝ ስርዓት ነው። አይደለም የሚለኝ ሰው ካለ ከዛ ሰው ለመማር እፈልጋለሁ። ይህ ዘረኛ መንግስት ነው ካልን ይህ ዘረኛ መንግስት በሰላም የፖለቲካ ሽግግር፣ በሰላማዊ የፓርላማ ዴሞክራሲ፣ በሰላም የስልጣን ጋሪዎች አይተማመንም፣ አያምንም ማለት ነው። ጨዋታው አበቃ እዚህ ላይ።
አሁን ባለው የኢትዮጵያ ሁኔታ ነጻና ትክክለኛ ምርጫ አካሂዶ ያለውን መንግሥት በሰላማዊ የሽግግር ሂደት ለመተካት አይቻልም ብዬ አምናለሁ። በዚህ ላይ ግልጽ እስከሆነን ደግሞ ትግሉን በሌላ መልክ ለማካሄድ መዘጋጀት ነው። በኃይል የመጣን በኃይል ለማስወገድ መዘጋጀትና መነሳት ነው ሲሉ አጠቃለዋል ዶክተር ጌታቸው በጋሻው። በመጨረሻ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን አስተያየት በአጭሩ ወስጄ አበቃለሁ። በነገራችን ላይ ዶክተር ብርሃኑ በዕለቱ የሰጡት አስተያየት የግላቸው እንጂ የድርጅታቸው አቋም እንዳልሆነ አስረድተዋል። በድርጅቶች መካከል መተማመን መፍጠር አስፈላጊ መሆኑን አስምረውበታል። ስለ ምርጫው ደግሞ እንዲህ ብለዋል።
እግዚአብሔር ራሱ የቀባህ ሰው ብትሆን ወሯቴ በር አሸንፎ ስልጣን የያዘ ኃይል የሚያደርገው ምርጫ ሌጂትመትና ሪግድ ያልሆነ ነው ብሎ የሚቀበልልህ አሁን ባለን የመተማመን ማጣት የለም። የተሸነፈው ሁሉ ሪግድ ነው ነው የሚለው። በምንም አይነት ለጥያቄ ውስጥ የማይገባ እንትን መፍጠር አለብን ብዬ አምናለሁ። ዩዥዋሊ ያንን እንደዛ አይነት ምርጫዎችን በሚመለከት ሶስት አማራጮች ናቸው የሚቀርቡት። አንደኛው ነፃ የሆነ የምርጫ ቦርድ አየነው። እሱን ዊኖዋት ነፃ የምርጫ ቦርድ ማለት ምን ማለት እንደሆነ እንደዛ አይነት ነፃ ቦርድ ተብሎ አስቀምጠን ለዛ በእርግጠኛነት እንትን ብሎ ሌላው ደግሞ የሚቀበለው ቦርድ ይኖራል የሚል እምነት የለኝም። ሁለተኛው የሚቀርበው አማራጭ በምርጫ 97 ጊዜ ቀርቦ የነበረው የምርጫ ኮሚሽኑ ከሁሉም ፓርቲዎች የተውጣጣ እኩል እኩል ድምፅ ያለው ፓርቲዎች ጥርቅም ይሁን የሚል በምርጫ 97 ጊዜ በህብረት በኩል ቀርቦ ነበር ይሄን እንደ አማራጭ። ስለዚህ ትንሽ ራዲካል የሆነ ነገር ማሰብ አለብን የሚል ሶ የመጣልኝ እኔ ምንድን ነው የመጀመሪያውን ምርጫ ፈርስት ምርጫ ሌትስ አግሪ ካሁኑ የመጀመሪያውን ምርጫ ከኢትዮጵያውያን ኮምፕሊትሊ ውጭ የሆነ ሶስተኛ አካል ወይ አገር ወይ ሶስተኛ አገር ውስጥ ያለ ፍጹም ኢንዲፔንደንት የሆነ ኢንስቲትዩሽን ያካሄደው
ምርጫውን ነፃ አካል ወይም ቦርድ ያካሄደው በሚለው ላይ አብዛኞቹ ጥናት አቅራቢዎች ይስማማሉ። አሁን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ለመሰል ጥሪዎች ብዙ ጊዜ ተደጋጋሚ ምላሽ ነው የሚሰጠው። በቅርቡ የአንድነት ፓርቲ አባላቱ በኢህአዴግ ካድሬዎች እንደሚዋከቡ ላቀረበው ክስ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽሕፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ እንዲህ ነበር ያሉት።
የህግ ጥሰቶች ካሉ እየተከታተለ ማንንም ይሁን ከየትኛው አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸልም እንለው ነገር የለም። ሁሉም ባለድርሻ አካላት፣ ሁሉም በተለይም ፖለቲካ ፓርቲዎች፣ ደጋፊዎቻቸው፣ አባላቶቻቸው፣ ከሁሉም አካል ያሉት የምርጫ ህጉን፣ የስነ ምግባር አዋጁን፣ የአገሪቷን ህጎች ባከበረ መልኩ መንቀሳቀስ እንደሚጠበቅባቸው፣ ከዚህ ባለፈ ደግሞ ህግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለህግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው።
አድማጮች፣ ዝግጅቴን ከማብቃቴ በፊት የኢሳቱ የሁለት ቀናት ጉባኤ የተጠናቀቀው ሊቢያ ውስጥ የተገደሉትን ኢትዮጵያውያን በማስታወስና ድርጊቱን ማውገዝን ጨምሮ ልዩ ልዩ ውሳኔዎችን በማስተላለፍ ነው።
አድማጮች፣ አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሴቶችና ቤተሰብ። አዋቂ ሴቶችና ልጃገረዶች ከወንዶች ይበልጥ ለኤችአይቪ እየተጋለጡ መሆኑን የዩናይት ስቴትሱ የፕሬዚዳንቱ የጸረ ኤችአይቪ መርጃ መርሃ ግብር ፔፕፋር ዋና ስራ አስኪያጅ አስገነዘቡ። በየዓመቱ የሚበዙት በአፍሪቃ አገሮች የሆኑ 70,000 ልጃገረዶች በኤድስ በሽታ ቫይረስ የሚያዙ መሆኑን የፔፕፋር ዋና ስራ አስኪያጅ ዶክተር ዴብራ በርክስ አስገንዝበዋል። ቆንጅታየ ለምሽቱ ሴቶችና ቤተሰብ እንዲህ አጠናቅረዋለች።
ኤችአይቪ ኤድስ በወረርሽኝነት ከታወጀ ዘንድሮ 34 ዓመታት ሆነዋል። ታዲያ በቅርቦቹ ዓመታት ህሙማንን በሕክምና በመድረስና ቫይረሱን በመከላከል ረገድ ትልቅ እርምጃ ቢመዘገብም አሁንም ቢሆን ወጣት ልጆች ለቫይረሱ ተጋላጭ መሆናቸው ልብ ሊባል ይገባል። የዓለም ሕዝብ ብዛት እያደገ በመሆኑም በአሁኑ ጊዜ ያሉት ወጣቶች ቁጥር ያኔ ወረርሽኙ በጀመረበት ወቅት ከነበረው በጣም ይገዝፋል። ይህ ደግሞ ከየትኛውም የዓለም አካባቢ ይበልጥ አፍሪካ ውስጥ በግልጽ የሚስተዋል ነው። የፔፕፋር ዋና ስራ አስኪያጅ አምባሳደር በርክስ አዋቂ ሴቶችንና ልጃገረዶችን በቫይረሱ እንዳይጠቁ ለመከላከልና የወረርሽኙን አካሄድ ለመቀየር የተያዙ ጥረቶችን በመምራት ረገድ እያገዙ ናቸው።
People have known for a while that women and girls, particularly young women,
ለበሽታው የሚጋለጡት አዋቂ ሴቶችና ልጃገረዶችን በተለይም ደግሞ የወጣት ሴቶች ቁጥር እኩዮቻቸው ከሆኑ ወንዶች ጋር ሲነጻጸር በጣም እንደሚበልጥ ካሁን ቀደምም የሚታወቅ ነገር ነው። በጣም ታዳጊ በሆኑበት እድሜ ምናልባትም በ14ና 15 ዓመታቸው ጀምሮ እስከ 20ዎቹ የመጀመሪያ ዓመታት ድረስ ከወንዶቹ እኩዮቻቸው እጥፍ በሆነ መጠን እያሻቀበ ይሄዳል።
አዋቂ ሴቶቹም ይሁኑ ልጃገረዶቹ ከማን ጋር በወሲብ ጓደኝነት ተገናኝተው እንደነበረ በመከታተል ቫይረሱ ከየት እንዳገኛቸው ለማወቅ ይቻላል ብለዋል አምባሳደር በርክስ።
The young girls and young women are not being infected from their age match cohort. When you see that kind of disparity.
ወጣት ሴቶች ለቫይረሱ የሚጋለጡበት በእድሜ እኩዮቻቸው ከሆኑ ወንዶች እንዳልሆነ ነው የሚታየው። እኩዮቻቸው ካልሆኑ ወንዶች ሊሆን ይችላል ማለት ነው። ይኸው ሴቶች ልጆች በእድሜ ከሚበልጧቸው ወንዶች ጋር ወሲባዊ ግንኙነት የመፈጸማቸው ጉዳይ ባለፉት ዓመታት የውይይት ርዕስ ሆኖ ቆይቷል። ታላላቆቻቸው ሲባል ደግሞ በአምስት ወይም በአስር ዓመታት የሚበልጧቸው ናቸው።
ታዲያ ልጃገረዶች በእድሜ ከሚበልጧቸው ወንዶች ጋር የሚወጡት ምክንያቱ ምንድን ነው? ይህን የጤና ባለስልጣናት በሚገባ ተከታትለው ሊረዱት ይገባል ይላሉ የፔፕፋሯ ዋና ስራ አስኪያጅ። ቀደም ባሉት ወረርሽኙ በገነነባቸው ዓመታት ወጣት ሴቶች ሀብታም ከሆኑ በእድሜ የሚበልጧቸው ወንዶች ጋር እንደሚወጡ ታወቀ ነው። ዶክተር በርክስ ጉዳዩ ይበልጡን የተወሳሰበ ነው የሚሉት።
You know, we haven't sat down with young women at 10 and 14 and then again at 15, 16 and 17 and really
ወጣቶቹ ሴቶች ገና ከ10 እስከ 14 የእድሜ ክልል ውስጥ ሳሉ እንደገና ደግሞ በ15 በ16 እና በ17 ዓመታቸው እያነጋገርን በተለያዩ ማህበረሰቦች ውስጥ ሴቶቹ ልጆች ስለሚወስዷቸው ውሳኔዎች በደንብ ምንጥር አድርገናል ተረዳነው። እኔ እንደማምነው በተለያዩ ማህበረሰቦች ምናልባትም ጎን ለጎን ባሉ ማህበረሰቦችም ሊሆን ይችላል፣ ሁኔታው የተለያየ ሊሆን ይችላል።
በአሁኑ ጊዜ የሚሰበሰቡት መረጃዎች ታዲያ ለወጣት ሴቶችና ታዳጊ ልጃገረዶች የሚሆኑ መርሃ ግብሮችን ለመቅረጽ እንደሚውሉ የፔፕፋሯ ዋና ስራ አስኪያጅ አስረድተዋል። ድሪምስ በሚል የእንግሊዝኛ አጽሮት ስም የሚጠራውና ባለፈው ታህሳስ ወር ይፋ የተደረገው መርሃ ግብር ገና ጅምር ላይ ነው። ድሪምስ Determined, Resilient, Empowered, AIDS-Free, Mentored, and Safe የሚል ነው አጽሮቱ። ይህ የተወሰነው መርሃ ግብር ፔፕፋር እና የቢል ኤንድ ሜሊንዳ ጌትስ በጎ አድራጎት ድርጅት እንዲሁም የናይኪ በጎ አድራጎት ድርጅት በጋራ ያቋቋሙት የመንግስትና የግል አጋርነት ነው። ከሰሃራ በታች ባሉ 10 የአፍሪካ ሀገሮች ለመስራት እየተንቀሳቀሰ ይገኛል። እንደገና አምባሳደር ብሩክስ
Now there's a difference between defining that they're at a unique risk, figuring out what that risk is, and then implementing programs that address that.
በተለያየ ሁኔታ የተጋለጡ መሆናቸውን መገንዘብ፣ ምን አይነት አደጋ እንደሆነ ለይቶ ማወቅና ለዚያ አደጋ መፍትሄ የሚሆን መርሃ ግብር ማዘጋጀት የተለያዩ ነገሮች ናቸው። ስለዚህ እኛም የችግሩን ምንነት ለይተን አውቀናል። ምን አይነት መርሃ ግብር ዘርግተን መስራት እንዳለብን ግን ገና አልወሰንም።
የህዝብ ብዛት እየጨመረ ባለበት በዚህ ወቅት እንዲህ አይነት መርሃ ግብር በጣም አስፈላጊ መሆኑን አምባሳደር ብርክስ ጨምረው ያስገነዝባሉ።
If you look at South Africa itself about the demographics of the young women in the age category of 15 to 30 at the beginning of the epidemic in 1980
ደቡብ አፍሪካን የተመለከትን እንደሆነ በ1985 ወረርሽኙ በጀመረበት ጊዜ በ15 እና 30 የዕድሜ ክልል ውስጥ የነበሩትን ወጣት ሴቶች ቁጥር በአሁን ወቅት ካሉት ጋር ብናነጻጽር ከ25 እስከ 30 ከመቶ ጨምሯል። ስለዚህ ይህ የወጣቶች ቁጥር መግዘፍ ይህ ግሩም የሆነ የአፍሪካ ትንሳኤ ክስተት በሌላ መልኩ ደግሞ አህጉሪቱ ላይ የደቀነው አደጋ አለ።
ኤችአይቪ ወረርሽኝ በገነነባቸውና ወረርሽኝ ተብሎ ከመጠራቱ አስቀድሞ በነበሩት ቀዳሚ ዓመታት ዶክተር ብርክስ እዚህ ዩናይትድ ስቴትስ እና አፍሪካም ውስጥ ህሙማንን ሲያክሙ ነበር። ብዙዎች አልቀዋል። ያኔ በሽታው ብዙዎችን ሲያሳስብ እንደነበረ የሚታወስ ነው። ዛሬ ደግሞ ቸልተኝነት እየነገሰ ነው ብለው ይሰጋሉ የፔፋሮ ስራ አስኪያጅ።
The reality of weekly funerals, the reality that HIV AIDS
በየሳምንቱ ይፈጸም የነበረው ቀብር ብዛት HIV AIDS ማለት ሞት ማለት የነበረበት እውነታ በእጅጉ የሰፈነበት ወቅት ነበር። ግሎባል ፈንድ እና ፔፕፋር እንዲሁም አገሮች በሚመድቡት መዋለ ንዋይ አማካኝነት የሰዎችን ህይወት ማትረፍ እየተቻለ ሲመጣ የቀብሩ ብዛትም እየቀነሰ ሄደ። ከዚህ በኋላ ነው ማናችንም ባልጠበቅነው ደረጃ መዘናጋቱ የተከተለው።
በቅርቡ እዚህ ዋሽንግተን ዲሲ ውስጥ በተካሄደ የዓለም ባንክና የዓለም አቀፍ የገንዘብ ድርጅት ጉባኤ ላይ ዶክተር ብርክስ ከበርካታ የአፍሪካ ሀገሮች የገንዘብ ሚኒስትሮች ጋር ተወያይተው ነበር። የሚሞቱት ሰዎች ቁጥር በጣም ስለቀነሰ የወረርሽኙ ችግር አበቃ ብለን ነበር የምናስበው እንዳሏቸው ነው የጠቀሱት። ችግሩ እንዳልተወገደና ገና መፍትሄ የሚፈልግ ትልቅ ችግር መሆኑን ሰዎች እንዲገነዘቡ ፔፋርና ሌሎችም አጋር አካላት እየሰሩ መሆናቸውን የፔፓሯ ዋና ስራ አስኪያጅ አስገንዝበዋል።
አድማጮች፣ በቀሩን ጥቂት ደቂቃዎች በስልክ ያደረሳችሁን መልእክቶቻችሁ።
ለ11 ቀን አዳነች ፍሳዬ እንግዳዋን አቅርባ ስታወራ ከዶክተር አየለ በቀሪ ጋር ስለ ብዙ አፍሪካ መሪዎች ተነጋግረንበት ስለ ምርጫ ዋናው የምጣዱ እያለ የእንቅሙ ተንጣጣ ነው። ስለ ኢትዮጵያ ጉዳይ ግን አንድም ነገር ሁለቱም ሳያነሱት አልፈዋል። ሌላው ደግሞ ኃይሌ ገብረስላሴ ሩጫ ቁማው ሲባል ኃይሌ ከአንተ ጋራ እኛ እሮጠናል፣ ለኢትዮጵያ ስላረከው ነገር እናመሰግናለን። አንተ አቁመሃል፣ አሁንም እኛ ከሌሎቹ ጋራ ሩጫችንን ያው እንደተለመደው እንሮጣለን። ስላረከው ነገር ግን የኢትዮጵያ ሕዝብ አይረሳም። በዚህ አጋጣሚ ግን ቪኦኤዎች ስለ ምርጫው እንነግራችኋለን ያላችሁንን ነገር እንዴት አይነት አርጋችሁ እንደምትነግሩን በጉጉት እየጠበቅን ነው። አመሰግናለሁ። እኛ ማወቅ የሚገባል ስለ ምርጫ ቦርድ፣ ስለ ሬዲዮ ሰዓት አጠቃቀም፣ ስለ የተለያዩ ነገሮች ብዙ መጠየቅ የሚገባቸው ነገር ነበሩ። ዶክተር አየለ በከሪ ለነገሩ ምንም ናቸው፣ እንደ ማንኛውም ኢትዮጵያዊ ናቸው። ግን ኢትዮጵያ ውስጥ ያለው በምርጫ ያለው መንግስት ምን እያደረገ እንደሆነ እንዲያውም በቅርብ ስለሚያውቁት በቅርብ እዛ ሆኖ ስለሚረዱ ብዙ ነገር ይጠበቅብን ነበር። የአፍሪካዎቹንም አይተነዋል። አመሰግናለሁ። ቴንክ ዩ።
የማጠቃለያ ዜና አሰማለሁ። የቡሩንዲው አገር ውስጥ ሚኒስትር በአንድ የከዱ ጀነራል ተካሄደ የተባለው መፈንቅለ መንግስት ሐሰት ነው ሲሉ አስተባበሉ። እናም ዩናይትድ ስቴትስ ከቡሩንዲ የሚወጣውን ዜና በስጋት እየተከታተለች መሆኑን የዋይት ሀውሱ ቃል አቀባይ ጃሽ ኤርነስት ተናግረዋል። ሶስት ክስ የተመሰረተባቸው የሶማሌ ተወላጆች ከአልቃይዳው አልሻባብ ጋር ግንኙነት እንዳላቸው እና ለመርዳትም ቃል እንደገቡ ለፍርድ ቤት በማመናቸው ተከሳሾቹ ከዕድሜ ልክ እስራት ተገላገሉ ተባለ።
አድማጮች፣ ለምሽቱ የያዝነው ይኸው ነበር። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።